ለምለው ነገር ሁሉ ለምሰጠው ምላሽ ሁሉ የማቀው የራሴ ነገር መሆን አለበት መኖር አለበት መናፍስትን ስለመለየት ሳስተምር ይሄን በደም እናገራለሁ ስለዚህ የበሽታ ነገር ሲኖር ይሄ በመገለጥ ያለፈውስ ብዙ ግራ አጋባበት ዘመን ነው በጣም ብዙ ሰው ግራ ተጋብቷል ይሄው ያያየን ነው በጋድ ተፈወሱ ሰዎች የሉም ነገር ግን የፈውሱ ማአት ይነገራል የፈውስ ጦታ ማለት ሰዎች በማስ ሊጸለይላቸው ይችላል ያንዳንዱ ሰው ላይ እጅ ተጭኖ ላይጸለይ ይችላል ያጸላለዩ አይነትና ሁኔታ አሰራርም ልዩ ልዩ ነው ስለሚል እግዚአብሔር በቃሉ ላይ ስለ አሰራር አንጨቃጨቀ ነገር ግን ስርዓት ስለሌለው አሰራር እንነጋገራለን በእግዚአብሔር ቃል አይደለም እንዴ ሁሉ ለማነጽ ይሁን ስለሚል የሚገነባ የሚያንጽ የእግዚአብሔርን ክብር የሚያንጸባርቅ ከቃሉ ጋራ የታረቀ ለሆነ ነገር እግዚአብሔር ምስጋና ይድረሰው በፈለገው መንገድ ይሰራ በማስ ለምን ይጸለያል ያንዳንዱ ይጸለይለት እንደዚህ ያለ ፎርሙላ ማውጣት አንችልም አይደለም ጌታ በረከቱን ፈውሷል አይደለም ለሰዎች በማስ ሊጸለይ ይችላል በእጅ በመጫን ሊጸለይ ይችላል በተለያየ መንገድ ሊጸለይ ይችላል እና የፈውስ ጦታ ያለው ሰው ለነዛ ሰዎች በሚጸልይበት ጊዜ ይፈወሳል ነገር ግን ወገኖቼ እኔ አንድ ነገር ማምነው በጣም ሲሪየስ ነገር ነግራችኋለሁ አትስማሙት ፈልጉ እኔ አገልጋይ ስለሆንኩኝ እግዚአብሔርን ስለማምነው ስለሚገባኝ የሚሰማኝን ያገልግሎት ኃላፊነትና ሸክም ነው መናገረው እግዚአብሔርን በማመን የሚገኘውን ፈውስ ከጎዝ ነገር ጋር አያይዞ እንደ ፎርሙላ በዘይት መጣመን ከኢየሩሳሌም መጣ ነው ዱሮ በእመት በአመዱም በመኑም ዘመዶቻችን ሲያረጉ አረ የጣውት ነው ስንል ነበር እኛ በዘይት ጀምራናለሁ ከኢየሩሳሌም መጣ ነው ኢየሩሳሌም ስንት ማመን ከሃዲ እስላም ህዝቡላ አለበት እዛ ጌታ ኢየሱስ ኮዛ ነው ተሰቀለው ከኢየሩሳሌም መጣ ዘይት ነው ከየትስ ቢመጣ ከዛ መጣ ነው እና ይሸጣል በተለየ ብልቃጥ እየተደረገ አንዳንድ ቦታስ ብትሄዱ ስፔሻል ፕሮግራም ከዛ መጣ ነው በቃ ስፔሻል ዲኮሬሽን ተደርጎ ወት ኢዝ ኢት እኔ ፈዋሽ አምላክ እግዚአብሔር ነኝ ካለ እግዚአብሔር ሌላው ነገር ምንድነው ለኔ አይደለም እንዴ እኔ ምሰጥ እኔን ዘይት ብሩን አስነካ ቀባው እናንተን በል እንደዚህ አርገ እንደዚህ አርገው በጎዝ ነገር ላይ እንደ ፎርሙላ እንደ ቀመር የሙሴን በትር እንዳትረሱ ሙሴ ያቺን በትር ለራስ ምታት አሻሽዋት ነካኳት እስቲ አንተ ከንቀጨቀጃለ ካነካል አርጋላለ ለታመሙም ለተቸገረውም በዛች በትር እስቲ እቺ በትር ማቶ ነው የለም አካነካ ያንን በትር እየተጠቀመ በእስራኤል መካከላ መጽናሶ ግን እንዲያርጋ አላረጋት he never used ያው እግዚአብሔርን የሚያምን ህዝብ ከጎዝ ነገር ጋር እግዚአብሔር ትላንትና እንኳን የሰራበትን ነገር ደግሞ አይጠቀም እግዚአብሔር ካልፈለገው በጣም መፍራት አለብንኛ መጠንቀቅ አለብን ዞረን ዞረን ጠበል እንድረጭ እኮ ነው አሁን ዞረን ዞረን ምን ቀረን ዳር ዳር ብለናል በብዙ ነገር ተመሳስለናል አይደለም እንዴ በብዙ ነገር ተመሳስለናል እኮ ኢቫንጀሊካል ስሙ ነው ይቀራል ይሄን መጠንቀቅ አለብን ይሄን ጨርቁ ሰድና ኪሱ ውስጥ አርገው እንትኑ ስፐርስ ውስጥ አርገው እዚህ ላይ እንትን በለው እንደዚህ አድርገው ጉድ እኮ ነው ይሄን በጣም በጣም ማስተዋል አለባችሁ ይሄ በጣም የስተት ነገር ነው ለፈውስም ሆነ ለማንኛውም ነገር ምክንያቱ እግዚአብሔር ነው እኔ ፈዋሽህ አምላክህ እግዚአብሔር ነኝ በቃ በጌታ ስም እርሱን ዘይት ቀብተው ይጸልዩለት ይላል የእግዚአብሔር ቃል በያዕቆብ ላይ የቤተ ክርስቲያን ሽማግሌዎች ይጥራ በጌታም ስም እርሱን ዘይት ቀብተው ይጸልዩለት የጌታ ቃል እንደ መመሪያ የተናገረው ስለሆነ እናረጋለን ግን እያንዳንዱ ሰው አገር ቤትማ ዛሬ በራችንን መቀባት ጀምረናል አሉ ከብትም ሲታመም ከብቱን ሁሉ ምኑን ሁሉ እንደዛ ያለ አይነት ነገር ቢ ኬርፉል እያስተዋለን እየመረመር ለምንድን ነው የምትጠቀመው እግዚአብሔርን ነው የማምነው እየጸለይኩ ነው ከለ ስለሰጠኝ ነው ዛሬማ ምን እንደሚደረግ ታቃላችሁ የማምኑ ሰዎች ዘይት አምጡልን በላቸው ጴንጤዎችን ከእንደዚህ ቸርች ያምጡልን ወገኖቼ ፈውስ እንደዚህ አይደለም መጽሐፍ ቅዱስ የሚያስተምረን እኔ ፈዋሽ አምላክ እግዚአብሔር ነኝ ያለው ጌታ የሚሰራው እሱን ስናምን ነው እሱን ስንደገፍ ነው በሱ ስንታመን ነው እሱ ለምን አንዳንድ አሰራሮችን እንደተጠቀመ ከመንፈስ ቅዱስ በስተቀር ማን ያቃል? ይሄን ያረጋው ለዚህ ነው ብሎ ማን ነው የጌታ ሚስጥር የሚያቃል? ሞኝነት የሚመስሉትን አሰራሮች ጥበቡ ገብቶኛል ሚስጥሩ ገብቶኛል የሚል ማን ነው? እኔና እናንተ አሰራሮች ላይ አይደለም ነገሮቻችን ማተኮር አለባቸው፣ እግዚአብሔር ላይ ነው። እግዚአብሔር መታመን ነው ያለብን። የሚጸልይለት ሰው እምነት ያስፈልጋል። አዎ እምነት የሚጠየቅበት ጊዜ አለ። የሚጸልየውም የሚጸልይለትም ቅድም ተናገር ያለው በእውቀት ቃል አይነት የእውቀት ቃል የሚለውን ትርጉም እንግዲህ ሰዎች በሚወስዱት ነው እንጂ ልክ ነው ብዬ አላምንም እኔ። መገለጥ ስለ አንድ ሰው በሽታ የተሰጠው ሰው ቢኖር ያ ሰው ተፈውሷል ብሎ አይቶ ከሆነ ተፈውሶ መገኘት አለበት። ሰውየው ተፈውሶ ካልተገኘ መገለጡን ያመጣው ሰው ሴንሴሽናል የሆነ ሃይበል ጉባኤውን አሟሙቆ የእግዚአብሔር ሰው ነኝ ለማለት ነው፣ የተቀባ ሰው ለመምሰል ውሸቱን። ምን አለ ንጹሕን የእግዚአብሔርን ቃል ተናግሮ ቢወርድ ከሚቀባጥር። የእግዚአብሔርን ቃል ማገልገል ክብር እኮ ነው። ያን ንጉሥ ወይም ፕሬዚዳንት ደብዳቤ አንብቦ የወረደ ሰው ከደብዳቤው ጋር የመጣውን ክብር ተቀብሎ ይሄዳል። ምን አለ የንጉሱን ቃል አንብበን ብንወርደው ከዛ የበለጠ አደራ ምን አለ አይደለም? ዛሬ ወንጌሉ የኛው ታሪክ ሆኗል። ስለዚህ ተፈውሶ መገኘት አለበት። የሰውየው እምነት ሳይጠየቅ ነው ፈውሱን ያየ ነው ብለናል። ይሄንን ተፈውሳል ብለን ለማለታችን ያየሁት ራእይ አለ። እግዚአብሔር ሲፈውስ አይቻለሁ፣ በላው ላይ እንዲህ ሲመጣ አይቻለሁ ካለ ሊሰራ ይችላል እግዚአብሔር። ተፈውሶ ግን መገኘት አለበት። ካልተፈወሰ ዝም ብሎ መቀላመር ነው። አትጨነቁበት። የሚጸልይለት ሰው እምነት የሚጠይቅ እንደሆነ የሚያሳዩ ብዙ ክፍሎች አሉ። ማርቆስ 9 ከ21 እስከ 24 ቢቻል ትላለህ ለሚያምን ሁሉ ይቻላል። ወዲያውም የብላቴናው አባት ጮኸ፣ አምናለሁ አለማመንን እርዳው አለ። እምነት አስፈላጊ ነው። ሰዎች ጌታን ካላመኑት አይሰራም። ጌታ ልናምነው ይፈልጋል። ማርቆስ 10:52 ላይ ኢየሱስም ሂድ እምነትህ አድኖሃል አለው። እምነትሽ አድኖሻል፣ እንደ እምነትሽ ይሁንልሽ ይላል ጌታ። የሐዋርያት ሥራ ምዕራፍ 14 ቁጥር 9 እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ አለ። ስለዚህ የእግዚአብሔር ሰዎች በመንፈስ ቅዱስ አማካኝነት የሚያምንና የማያምነውን የመለየት ጸጋ ሊሞሉ ይችላሉ። ይድን ዘንድ እምነት እንዳለው ባየ ጊዜ ይላል ሐዋርያ ጳውሎስ። በታላቅ ድምፅ ቀጥ ብለህ በእግር ቁም አለው። ቆመ ሰውየው። እምነት የሚያስፈልግበት ጊዜ አለ። ዛሬ ምንድን ያለው የተቀባ ሰው ነው ከተባለ በቃ እኛ ማመንም አያስፈልገንም። ራሱ ምእመኑም በቃ የዞረበት ኑሮ ነው የሚኖረው እና እግዚአብሔር በቃ የተቀባ ሰው ይዳሰኝ ብቻ እንትና በቃ ያንን ነገር ይነካካኝ። መተተኛ አይነት አመለካከት ግትልትል። እግዚአብሔርን እንደማያውቅ ህዝብ ስናስ የእኔ እጅ ምንድን ነው ሌላውን ሰው መንካቱ? እግዚአብሔርን የሚያምን ጌታን የተቀበለ የመንፈስ ቅዱስ ማደሪያ የሆነ ህዝብ እንዴት ችፕ በሆነ መንገድ ራሱን ያታለላል? እያንዳንዱ ክርስቲያን የተቀባ ነው። ፑልፒት ላይ የሚቆም ህዝብ ብቻ አይደለም የተቀባ። አይደለም እኔ የተቀባ ማን ነው? ሁሉም ክርስቲያን ጌታን የተቀበለ ሁሉ ተቀብቷል። ታውቃላችሁ ይህ እግዚአብሔር ቃል እንደሚናገር ወገኖቼ፣ እናንተ ከቅዱሱ ቅባት ተቀብላችኋል ሁሉንም ታውቃላችሁ ይላል። ቅባት አለ በውስጣችን። ቅባት የሌለ የለም፣ አመዳም ክርስቲያን የለም። ሁላችንም የእግዚአብሔር ቅባት አለብን። እኔ የማገለግለው ህዝብ በውስጡ ባለ በእግዚአብሔር ቅባት እንደሚማር ውስጡ ያለ እግዚአብሔር መንፈስ እኔ የማስተምርበትን መንፈስ እንዲለይ እንደሚያደርገው እኔ አምናለሁ ወገኖች። ውስጣችሁ ያለ እግዚአብሔር ቅባት ወደ እውነት ካልመራችሁ የእኔ ጩኸት ምንም አይረባችሁም ለእናንተ። ስለዚህ ወገኖቼ ማመን አለብን፣ እግዚአብሔርን ማመን አለብን። እንዲጸለይልን ስንፈልግ ማመን አለብን። አየለም ይሄ እግዚአብሔር ሰው ነው እንደፈለገ ብቻ ይነካካኝ። ተመሳሳይ በሽታ ኮንፈረንስ በመጣ ቁጥር ጸልዩልኝ። ኮንፈረንስ በአንዱ እንኳን ሰው ትምህርት ቢማር ሁለቴ ሶስቴ አራቴ እግዚአብሔር ከእኔ ምንድን ነው የሚፈልገው ቢባል ምን አለ አይደለም? ደጅ መጥናት ከሆነ እሰየው፣ ለእግዚአብሔር ስለሰጠን ትዕግስት ስሙ ይባረክ። ግን ባለ ያለ እምነት ግን የምናደርገው ድካም ከንቱ ነው፣ ዋጋ የለውም። ማቴዎስ 13:58 ባለማመናቸው ምክንያት በዚያ ብዙ ተአምራት አላደረገም ይላል። ተአምራትም ለማድረግ እንኳን ሰዎች የማይፈወሱባቸው ምክንያቶች፣ እግዚአብሔር ብቻን በሚያውቀው ምክንያት ሰዎች ላይፈወሱ ይችላሉ። በነገራችን ላይ አንዱ ትልቁ ችግር በሽታ የሚባል ነገር አይነካንም የሚል ትምህርት አለ። ምጥ የታመምከው ስላላመንክ ነው የሚሉ ሰዎች አሉ። በፍጹም ውሸት ነው። በደንበኛ ክርስቲያን ሆኖ ጥሩ ህይወት ያላቸው ሰዎች ይታመማሉ። ችግራቸው ከነርሱ ጋር ሊኖር ይችላል። ኢዮብ እንደዛ እንትን ያለው ስላላመነ ነው። እግዚአብሔር ስለ ጽድቁ የመሰከረለት ኢዮብ፣ እግዚአብሔር በሰይጣን ፊት ስለ ኢዮብ የመሰከረለትን ኢዮብ የሚከሱ አገልጋዮች ናቸው ዛሬ ያሉ። ታውቃላችሁ በመጽሐፍ ቅዱስ ላይ ጽድቁ በእግዚአብሔር የተመሰከረለት እስካሁን ፍጹምነቱን ጠብቋል የተባለውን ኢዮብን ይኮንኑታል። ለምን? ልምምዳቸውን ስለማይደግፍ ታሪኩ። ጉድ እኮ ነው። ጢሞቴዎስ ለምንድን ነው እሱ ያልተፈወሰ? ስለ ሆድ በሽታ ጥቂት ወይን ጠጅ ጠጣ ለምን ተባለ? የሚያምን ሰው ጠፍቶ ነው? ሐዋርያ ጳውሎስ ቅባት አንሶት ነው? እነ ጢሞቴዎስ የዚህን ዘመን ቅባት ምን ነው የነሱን ያንን የነን በሰጠን ብለው የሚመኙበት ችግር ላይ ናቸው ያሉት። ወገኖቼ ለምን ጢሞቴዎስ እንዳልተፈወሰኝ አናቅም፣ ግን እግዚአብሔር ሰው ነው፣ የእምነት ሰው ነው። የታመመ ሁሉ ችግር አለው ብለን እንዳንል እግዚአብሔር ያውቃል። በነገራችን ላይ ወደ ጌታ እኮ እንሄዳለን። እንዲሁ እንዳለን ያለ ጀርም ያለ ምናምን እንደዚሁ እንዳለን አንሄድ። አንዳንዶቻችን ትሞተን ነው ታመን አይደለም እንዴ? ሚስጥር ልንገራችሁ፣ ብዙ አገልጋዮች በፈውስ አገልግሎት የሚያገለግሉ ኒውትሪሽኒስት አላቸው። ብታምኑ ባታምኑ፣ ብታምኑ ባታምኑ፣ ምን ዝም ብዬ አይደለም የምናገረው፣ ፍርድ ያመጣብኛል በዚህ ቦታ መቆሜ። ኤክስፐርት ሐኪሞች አሏቸው። ቼክአፑ ብዛቱ ልነግራቸው አልችልም። በእምነት እኮ አይደለም፣ በቼክአፕም ነው፣ በኤክሰርሳይዝ፣ በኒውትሪሽኒስት የሚበሉት ሁሉ ተጠብቆ። ሊስን አዳምጡ እስቲ፣ እያመለጠ አንዳንድ ብቅ ይላል። ትሰሙታላችሁ አይደለም እንዴ? ሰዎች የማይፈወሱበት ምክንያት እምነት ከማጣት የተነሳ ሊሆን ይችላል። ሌላው በመከራ የሚያልፉ ቅዱሳን ይኖራሉ፣ መከራ ውስጥ ያልፋሉ። አንዳንዱ መፈወስን ከልቡ ባለመፈለጉ ስለ ፈውስ ሲማር፣ እግዚአብሔር ፈዋሽ አምላክ እግዚአብሔር ነው ሲባል፣ ይህን ሲማር ለፈውስ ይዘጋጃል። እያንዳንዱ በነፍሱ ከሕያው አምላክ ጋር ሕይወት ግንኙነት ያለው በነፍሱ ስላለበት ሁኔታ ማወቅ አለበት። እግዚአብሔርን ፊት እየፈለገ ስታመም እንዲሁ ዝም ብዬ በሽታዬን ግራንትን መውሰድ የለብኝ። አምላኬ ሕያው ጌታ ነው፣ ይፈውሳል፣ ፊቱን እፈልጋለሁ። አይደለም እንዴ? እንድንማር እንድናድግበት ይፈልጋል። ለምኖ ማግኘትን ሊሰጠን እግዚአብሔር ሊያሳየን ይሆናል። ስለዚህ አንዳንዱ ሰው ሲታመም ከልቡ ፈውስን የማይፈልግበት ሁኔታ እንዲሁ ዝም ብሎ አይወርድም። የተዘጋጀ ምግብ ቢኖር የሚበላው የራበው ነው። ፈውስ እንደ ምግብ ሆኖ ቀርቧል በመጽሐፍ ቅዱስ። ያራበው ማን ይበለዋል? ስለዚህ ከልባችን ፈውስን ካልፈለግን አይመጣም። ከኃጢአት የተነሳ ላይፍ ስታይላችን ሲንፉል ከሆነ ያ ጣጣ ያመጣብናል። የሚጸልየውና የሚጸለይለት ሰው የበሽታውን የችግሩ ምክንያት ካለማወቅ የተነሳ አንዳንድ ጊዜ ማስወገድ ያለብን ነገር አለ። እኔ አንድ ጊዜ አንድ ወንድም አንዲት ልጅ ቤቴን ጠብቅልኝ አለ። ሃኒሙን ደውም ራሱ ይሄ ወንድም እዚህ አካባቢ ነው አሁን ያለው እና ሃኒሙን ሲሄድ ቤቱን ስጠብቅለት ለሰራተኛዋ እነሱ ከሃኒሙን ነገ ነው የሚመጡት እና እባክህ በሌሊት ቀስቅሰኝ የምሰራው ስራ አለ መጨረስ ያለብኝ አለች። ምግብ ምናምን ልትሰራ ነው መሰለኝ። እሺ አልኳት እና ሌሊት ለጸሎት ስነሳ እንደው በዚህ ሰዓት በቀሰቀሳት አጎልና አልኩ። እሷ ሰርቪስ ቤት ነች ያለችው፣ እኔ አንድ ወንድም አለ፣ እኔ እሱ ተኝቶ ሌሊት ተነስቼ ሳሎን ቤት ጸልያለሁ። ከዛ በኋላ ሲረፍድ ሊነጋጋ ሲል ሄድኩኝና በጓሮ ከፍቼ አንኳኳውም። የሆነ ድምፅ ነገር ሰማሁ። ተነሽ ነግተዋል አልኳትና ገብቼ ስጸልይ ከኋላ የመታ ትንሽ ቆይታ እንትን ትላለች፣ ሰው እንደቆመ ይሰማኛልና ዞር ስል እሷ ትንቀጠቀጣለች። በኢየሱስ ክርስቶስ በሌሊት ያስነሳኝ እግዚአብሔር ለዚህ አጋንንት አይደለም እንዲ ያልኩኝ። አንቺ ምንድን ነው እሱ? ነይ 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 አልኳት። ከዛ በኋላ አፏ ምናምን አይሰማ ረበለው ነይ በጌታ በኢየሱስም እያልኩ በቃ እንዴ ማጓራት ጀመርኩ። እሷም እዛ ተንበርክካ ጮሃለሁ። ቀደም ስጸልይ የነበረው ጸጋ ሁሉ ከላይ ላይ የት ውስጥ እግዚአብሔር እንደከተተው አላቅም፣ ጠፋብኝ። እንዴ ምጮሆ ነው ብቻ ነኝ። ቀደም ስጸልይ የነበረው ለዛና ጣም አብሮኝ የለም። እኔ ፈራሁና እጄን አንስቼ አንቺ እንቅልፍ አልጠገብሽም ሂጂና ተኝ ብዬ እኔ ወደዛ ሄድኩኝ። ምክንያቱም እግዚአብሔር በአጋንንት ፊንት እንደዚያ አረገኝ እና እንቅልፍ አልጠገብሽም ሂጂ ሂጂ አልኩና ውስጤ ነገር እንዳለ ይሰማኛል። ግን ስጸልይ ጸጋ የለኝም፣ ስመለስም ወደ ቀድሞ መመለስ አልቻልኩም። ስላጠፋ ይሆናል ብዬ ጌታ ሆይ ቅርበልኝ እያልኩ ስል እሷ ስትሄድም አላየኋት። አንድ ነገር እንዳለ ይሰማኛል። ምንድን ነው ነገር ብዬ እሷ እየወጣች ያለች ሄጄ በመስኮት ሰዓት እንዲህ እየተንገዳገደች እንደሰከረ ሰው ትሄዳለች። የፈለገ ሰው እንቅልፍ ተኝቶ እዛ መታ ስትመለስ መንቃት አለባት። ከዛ በሩን ከፍቼ ሲሄድ መኝታ ክፍሏ ሁለት ምድጃ ከሰል እዛ ወድቋል እና ስትንደፋደፍ ነው ሌሊቱን እዛ ያደረችው። ካርቦን ሞኖክሳይድ ፖይዝኒንግ አልኩኝ። ምንድን አንቺ እዚህ ኮድቅ ምናምን እዚህ አለች። እዛ አጠገብ ሌላም ሐኪም ነበር ጠርቼ እነሱ መጥተው ቬንቲሌሽን ምናምን ተደርጎ ይሄ በጩኸት ጸሎት ፈውሳት መልሳት ሳይሆን አለ አይደለም፣ ኬር ነው የሚያስፈልጋት አይደለም እንዴ? የሚጸልየውና የሚጸልየለት ሰው የበሽታው ምክንያት የችግሩ ምክንያት ካለማወቃቸው የተነሳ እንዲሁ ይጫጫዋሉ። እንዲሁ እግዚአብሔር መቼም ማስተዋል ሰጥቶኝ ቶሎ ተመለስኩ እንጂ ካርቦን ሞኖክሳይዱ አጡዟታል። እኔ እንደገና ጮህባታለሁ በል በል እያልኩ እንዲሁ ስጮ የበለጠ በሽታ ውስጥ ከታት ነበር። ለሕክምና መፍትሄ ለመውሰድ አለመፈለግ፣ እንድንታከም ይፈልጋል እግዚአብሔር። ዱ ዩ ኖ ዲስ? ለሕዝቅያስ እግዚአብሔር በባጩ ላይ የሚያደርገው ነገር ተሰጥቶታል አይደለም እንዴ? ለሆድ በሽታ ጥቂት የወይን ጠጅ ጠጣ መድኃኒት ባይሆንም ጠጣም ያሽልሃል እኮ ነው፣ ያስታግሳል አይደለም እንዴ? አይ እኔ መድኃኒት አልወስድም። ትሞታለህ አትውሰዳ። ለህክምና መፍትሄ ማድረግ አለብን። የለም ሱፐርናቹራል ነው ሁሉ ነገር መሆነ። ሱፐርናቹራል ዋይት ብላድ ሴልስ ኤንጅል አይደሉም፣ መናፍስቶች አይደሉም፣ ሴሎች ናቸው። በሽታ የሚከላከሉ ሴሎች ናቸው። ናቹራል በሆነ መንገድ ሰውነታችን እንዲከላከል አድርጎ የፈጠረን ማን ነው? ዋይት ብላድ ሴልን የፈጠረ እግዚአብሔር ሴሎች እኮ ፈጥሮልናል። ኢሚዩን ሲስተማችን በሙሉ ኬሚካሎቻችን በሙሉ ሰውነታችንን ጤነኛ ለማድረግ በሽታ ለመከላከል ውስጣችን የወታደር ያህል ስራ የሚታኮሱ የወረረንን ሁሉ ማን ገባ እያሉ ይህን ሁሉ ስራ የሚሰሩት ማን የሰራው? ናቹራል አይደለም ታዲያ? የቆሰለው ቁስል ሴሎቻችን እየተገጣጠሙ የተቀደደውን የሚደፍኑት ምንድን ነው እሱ? ኤንጅሎች እየመጡ ቆ የለም ብራንድ ኒው ፍሌሽ ከሄቨን እያመጡ አይደለም የለጥፉት። ናቹራል ሂሊንግ ኢዝ ጋድ ጊቨን አፍተር ኦል የሰውነታችን ናቹራል አይደለም እንዴ? ስለዚህ ሰውነታችን ሂልድ መሆን ያለበት ናቹራል በሆነ ፕሮሰስ ሊድን ይችላል አይደለም እንዴ? ማረፍ የሚገባን ካላረፍን እረፍት መውሰድ አለብን። ምግብ ሳንበላ የለም እኔ ብለን ብንን የበላሁትን ሁሉ የከተትን እንደፈለግን ብንጠም ጌታ ቃል በጸሎት ነው በላ ብንን እንዴ ራስን መግዛት ሰጥቶናል እግዚአብሔር። ስጋችን እየተቆጣጠረ መንፈሳዊ ነን ብንል አይሰራም። አፒታይታችን ማኔጅ እያደረገ መንፈሳዊ ነን ብንል አይሰራም አይሰራም። ስለዚህ የስኳሩም የቡናውም የምኑም ችግራችንም ኮንትሮል ማድረግ አለብን አይደለም እንዴ? አብኖርማል ነው። ከእግዚአብሔር ይሄን ጠጡ ይሄን ብሉ እያለን ሁሉ በመጠን ይሁን በእናንተ ዘንድ ይላል አይደለም እንዴ? በመጠን መኖር ማወቅ አለብን። ጌታ ቃል እያን ፋናቲክ ፌዝ መለማመድ የለብን። ፕራክቲካል ላይፍ እንድንኖር እግዚአብሔር ይፈልጋል አይደለም እንዴ? ሰውነታችን የሚገባውን እንክብካቤና እረፍቱን ማግኘት አለበት። እረፉ አላቸው ደቀ መዛሙርቱን ወስዶ ጌታ ትንሽ ዞር ብሎ እረፉ አለ። እረፍት ያስፈልገናል። ጌታ ተኝቷል። አምላክ ሆኖ በምድር ሰው ሆኖ እያለ ተኝቷል። እርቦታል ይላል። አይ እኛ ራብኝን ከተናገር መንፈሳዊ መሆናችን የጎደለ ይመስለናል። ባለመብላት መንፈሳዊ እኔ አንድ የማምነው ነገር አለ። ሲበላ እግዚአብሔርን እንደሚያከብር የማያምን ሰው ሲጾምም አያከብረው። አንዳንድ ሰዎች በቃ እህል ባለመብላታቸው እንትን ሲሉ፣ ስትበላ ነው እግዚአብሔር የምታከብረው ወይስ ስትጦም ነው? በየትኛውም ነው የምታከብረው? ስጦም ስጦም ነው ከስራሃል። It doesn't work። በመብላትም ብዙ እኮ እንበላለን። በዛ ሁሉ እግዚአብሔርን እያዋረድን ማለት ነው። ስለዚህ ሰውነታችን መንከባከብ አለበት። እግዚአብሔር ነው ምግብን የፈጠረው። እግዚአብሔር ነው ጥርስንም ላስንም ይሄም የፈጨውንም ምንም የለውን ሁሉ የፈጠረው። ስራ አይፍታ በሰነ ስርዓት እንብላ እንጂ ሰውነታችን መንከባከብ አለበት። በጸሎት የመትጋትን አስፈላጊነት ችላ በማለት በጸሎት ጸጋ ይገኛል። ያንን ችላ ስንል ምን ሆናለን? አንዳንድ ህመም ወዲያው ይፈወሳል፣ ከብዙ ቀን በኋላ ይፈወሳል፣ ቀስ በቀስ ይፈወሳል። የሚፈወስበት ቀን አልደረሰም ሊሆን ይችላል። ስለዚህ በጸሎት መጽናት አለብን። ፈውስ ለማግኘት የሚጸልየው ሰው ለዚያ ህመም ለመጸለይ እምነትና ጸጋ የሌለው ከመሆኑ የተነሳ እምነት የሌለው ሁሉ አይደለም ብለን ብንል አይደለም፣ በጸጋ ነው ሁሉም ይሰራው። ያለ ጸጋ ምንም ነገር አይሳካም። እግዚአብሔር ጸጋ ሰጥቶኛል ወይ ለበሽተኛ ለመጸለይ? ካልሰጠኝ ሌላ ሰው ይጸልይ አለ። በጸጋ ነው፣ በተሰጠን ጸጋ ነው የሚያምርብን፣ በጸጋ ነው ማገልገል ያለብን፣ በእግዚአብሔር ጸጋ ውስጥ ነው መሆን ያለብን። ስለዚህ እግዚአብሔር በዛ የፈውስ ጸጋ የሰጠው ሰው ለፈውስ ይጸልይ። አማኞች ሲታመሙ ማድረግ ያለባቸው ራሳቸውን መመርመር አለባቸው። ለመታመማቸው ምክንያት ምን እንደሆነ ማወቅ አለባቸው። በምን መንፈስ ቅዱስን ያሳዘኑበት ጉዳይ ካለ መጠየቅ አለባቸው። የቤተ ክርስቲያንን ሽማግሌው ጠርቶ ጸልዩልኝ ማለት አይደለም፣ በቃ አሞኛል የሚጸልይ ካለ ይጸልይ፣ ወይም አንድ የተለየ በመገለጥ ከሆነ እንግዲህ ሲመጣ ያለው እንደ እስተዛስ ምን አለ ጠርተን ጸልዩልኝ ብንል፣ በትህትና አገልጋዮችን አክብረን ጸልዩልኝ፣ እንደ እግዚአብሔር ቃል መሰረት ጸልዩልኝ፣ ያጠፋነው ያበላሸነው ካለ ብንነግራቸው በትህትና እግዚአብሔር እንደ ቃሉ ስንሄድ በጽድቅ ስንመላለስ እጁን ይዘረጋል። በጌታ ቃል መሞላት አለብን። ምሳሌ ምዕራፍ 4 ላይ ምን ይላል? ብዙ ሰዎች ለአጥንታቸው ለስጋቸው ፈውስ የሚያጡበት ምክንያት የእግዚአብሔር ቃል በውስጣቸው ስለሌለ ነው አይደለም? ምሳሌ ላይ ይናገራል፣ ልጄ ሆይ ጆሮህን ወደ ቃሌ ምን አድርግ አዘንብል ይላል። አዘንብለ ምንድን ነው የምናገኘው? ትርፋችን እንደሆነ ይናገራል። ወደ ቃሌ ጆሮን አዘንብል፣ ከአይና አታርቃት፣ በልብ ውስጥ ጠብቃት። ለሚያገኟት ህይወት ለስጋቸው ሁሉ ፈውስ ነውና። የሚፈውሰውን የእግዚአብሔርን ቃል የምንገናኝበት ቦታ እዚህ ላይ አይደለም፣ እዚህ ነው። ለሚያገኟት መቼ ነው የማገኘው? ጆሮዬን አዘንብዬ ከሰማ በኋላ ልቤ ውስጥ ነው የማገኘው። ልብ ውስጥ የእግዚአብሔርን ቃል ያገኘ ሰው ይፈወሳል። ህይወት ሆኖ የእግዚአብሔርን ቃል ማግኘት ልባችን ጋር ነው። እዚህ ሲገባ ይፈውሳል። አስተሳሰባችን ይፈውሳል። ሰውነታችን ይፈውሳል። ጭንቀትን ያቀልልናል። በእግዚአብሔር መታመንን ይሰጠናል። የበረከት ጸጋ እንሞላለን በእግዚአብሔር ቃል። እግዚአብሔር የተመሰገነ ይሁን። ፈውስ በህይወታችን እንደ እንጀራ ለእግዚአብሔር ልጆች የተሰጠ ነው። እኔና እናንተ ይሄ የልጅነት መብታችን ነው። ስንታመም እግዚአብሔር መጠየቅ አለብን። አንድ ጊዜ አንዲት እህት ድሮ ብዙ ዓመት ያገለገልኳቸው ልጆቿ በታመሙ ቁጥር የልጅ ልጆቿ በታመሙ ቁጥር ተቅማጥ ሲስት ትጠራኛለች፣ ራስም ታስ ሲስት ትጠራኛለች፣ ሁል ጊዜ እንደ ሐኪም ትጠራኛለች። እና እንጸልያለን እግዚአብሔር በብዙ ቸርነቱ ልጆቹ ከመጨነቃቸው የተነሳ በሚያስገርም ጸጋው ያድናቸዋል። ግን አንድ ጊዜ ለምን አንቺ አትጸልይም አልኳት። አንቺም እኮ ክርስቲያን ለምን አትጸልይላቸውም? እኔ የፈውስ ስጦታ አለኝ የፈውስ ስጦታ አለኝ የምባል ሰው አይደለሁም። ግን እንዴት ነው ለምታገለግሉት ህዝብ የረኝነት የአገልጋይ ሸክም አለ አይደለም? መጎሳቆላቸው ያ ሸክም፣ በሸክም ስታገለግሉ እግዚአብሔር በሾማችሁ ባስቀመጣችሁ ቦታ ላይ የተቀበላችሁትን አደራ እንድትወጡ የሚሰጠው ጸጋ አለ አይደለም? ቤተሰብ፣ አባት፣ እናት የልጆቻቸው ሸክም አደራ ተቀባዮች ናቸው። ከእናንተ ሌላ ማንም የለም። አንዲት እህት ሎንግ ዲስታንስ ደወለችልኝ እኔ ያለሁበት ቦታ እና እባክህ ለልጄ ጸልይልኝ አለች። ለምን ከባለቤትሽ አትጸልይም? እሱን ተው አለች። የማይስማሙበት ነገር አለ። አይ እኔ እሱን ትቼ እኔ ባለ አጥር ነው እሱን ጥሼ እዛ ቤት መግባት በምን ስልጣን ነው የምችለው? ምንም ደቃቃ ቢሆን ምንም ኮሳሳ ቢሆን ባለስልጣን ነው በዛ ቤት። ስለዚህ እኔ ቅርታ አድርግልኝ፣ ከባለቤትሽ ጋር አለመስማማታችሁ ራሱ የበሽታው ምክንያት ሊሆን ይችላል እና አብራችሁ ተስማምታችሁ ጸልዩ አልኳት። ይኸው እግዚአብሔር በሚያውቀውንም ነገራችሁ ተስማምቶ ጸልዩ። እሰይ ነገረልኝ እያለ እሱም በደህና ሁኔታ ጸልዩ። ልጁም ዳነ፣ ልጃቸውም ዳነ። አንዳንድ ጊዜ ከመጸለያችን በፊት መስማማት አለብን። ሳንስማማ በቃ የእግዚአብሔርን ሰዎች ጠርተን ብቻ ጸልይ እንዴ! እኛ ያፈረስነውን አጥር ሁሉ ሊገነቡ አይችሉም አይደለም? ተስማምተን ነው መጸለይ ያለብን። ልባችን እየተራራቀ አይደለም። ዱሮ ክርስቲያኖች እንዴ ነው ውስጣቸው አንድ ነገር ሲኖር ለመንፈስ ቅዱስ ሙላት እንኳን ሲጸልይ ይቅርታ እኔ ውስጥ የሚሰማኝ ያልተስተካከለ ነገር አለ አስተካክዬ ቢጸልይልኝ ይሻላል ይላሉ። አሁን ግን ምንም የለም። ምን እንደሚስተካከለው ተሰም ባናና ሁሉም አንድ አይነት ነው። ለነከነከለ ያንሳለው እንዴ አይደለም እንዴ ደውም ይሻላል። ግን ወገኖቼ ከማን ነው በረከትን የምንቀበለው? ማን ነው እሱ ስራ እንዲሰራልን የምንፈልገው? ማን ነው እሱ የጽድቅ ስራ የሚሰራው? እግዚአብሔር ይህን ማስተዋል አለብን። እግዚአብሔር ትዳር ያለን ለልጆቻችን ባል እና ሚስት በመስማማት ለቤተሰባቸው ደህንነት እስክንታመም መጠበቅ ያለብን። እግዚአብሔር ሆይ በጤና ስለመታኖር እናመሰግናለን። ስለ ጤንነታችን ማመስገን አለብን። ስላለንበት በረከት ማመስገን አለብን። ሆስፒታል ገንዘብ አለማውጣታችን ልናመሰግን ይገባናል። አይደለም እንዴ? ለሰዎች ስንጸልይ ፋናቲክ ሆነን እንዴ ነው እንዳናጎሳቁላቸው መጠንቀቅ አለብን። ታሞ የተንገላታውን ሰውነታቸውን ኬር ማድረግ አለብን። ይህም መድኃኒት መውሰድ የለብህም እያለን ሃርሽሊ ፋናቲክ የሆነ ነገር መለማመድ የለብን። ኢምፖዝ ማድረግ የለብንም በሰዎች ላይ። አቅማቸው ማየት አለብን። እግዚአብሔር በራሱ መንገድ ይደርሳቸዋል። እግዚአብሔር ቸር ነው፣ እንደ ሰው አይደለም። ማስጨነቅ የለብንም ሰዎችን። በሽታ አስጨንቃቸዋል። አንድ ጊዜ አንዲት እህት አስም ይዟታል። እርጉዝ ነች። በዚህ ላይ የሰባት የስምንት ወር ትሆናለች። ትልቅ እርጉዝ ነች። እና እዛ እሷ የሚጸልዩላት ሰዎች ቤት ገባን። መጽሐፍ ልመልስ ነው የተዋስኩትን ሲሄድ ሁሉም ይጸልያሉ። መቼም ጸሎት ረግጦ አይኬድም። አብሮኝ የመጣ ወንድም ነበር። አብረን ጸልይ ትንሽ ከቆዩ እንሄዳለን ብየው ተንበረከከን። አንዱ በዚህ ይዞ ይገስጻል፣ አንዱ በዚህ ይላል፣ አንዱ በልሳን ሲል፣ አንዱ በአማርኛ ይላል። አማርኛውን ሲያቆም ሲሰለቸው ይሄኛው ምን ልበላችሁ በቃ እንደዚህ ይላሉ። አጋንንት ነው፣ አጋንንት ነው። ከዚህ በፊት አንድ ቀን ለአጋንንት ሲጸለይ ምን ሆኗል ብሏል፣ አስማ ያዘው ሰው ሲጸልይ። ስለዚህ ይሄም እስኪል ድረስ አለቀው። ሴትዮዋ ስቃይ በሩ ተዘግቷል። በዚህ ላይ አስሙ ሲጥ አድርጎ ይዟታል። ጸሎቱ የአገር ቤት ጸሎት ታውቃላችሁ። ጫማው ሽታ አለ፣ ላቡ አለ፣ ምኑ አለ። ራሱን የቻለ አስም ይቀሰቅሳል። ምን ልበላችሁ። እሪ እኔ በጣም ተናደድኩ በዛ ቦታ። ግን እኔ ምን አገባኝ? የዚህ ቸርችም አባል አይደለሁም ደግሞ ምን አገባኝ? በጣም 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 ተቆጥቻለሁ። ግን ምን አገባኝ? ሊሂድ አልሂድ ስል አለና እጁን አጨበጨበ። አንደኛው ወገኖች መንፈሳችንን አንድ አድርገን እንጸልይ። እንዴ ምን አለበት ይቺ እህት ስትሰቃይ ምንድን ነው አለ ከሚጸልዩት አንዱ። መቼም እኔን አይደለም ብዬ ዝም አልኩ። አሁንም የሚመልስ ጠፋ። ወንድም ተስፋዬ እንዴት ነው እሱ መንፈሳችን አድርገ አንድ። እኔ በእውነት ከዛ ወንድም ጋር ብዙም አልወጣ አልገባውም። ቀጥታ እኔኑ ጠየቀኝ። እኔ ወንድም ስለ እኔ ከሆነ የምትጠይቀኝ እኔ አንድ ነገር ልንገር፣ እናንተ ወንጀል ነው የምትሰሩት አልኩት። ምን አለ ትንሹን አየር እንኳን እየተነፈሰች በሰላም ብትኖርበት እንዴ? በግድ በቃ ሙዝዝ እንዴ? አንዱ አፍንጫ እንዴ? አንዱ እንደዚህ ይላል እንዴ? እንዴት ትተንፍስ? ትንሽም የምታገኘው አየር ለልጇ አይተረፍላት። እባካችሁ መስኮቱን ክፈቱት አልኩኝ እንዴ? እኛ ባመነው መንገድ ሴትዮዋ ካልተፈወሰች መሞት አለባት እንዴ? ይሄ እኮ ግፍ እኮ ነው አልኳቸው። አንዳንድ ጊዜ እንዴ ነው ምርን እንሆናለን በምናደርገው ነገር። ከዛ በኋላ ምን እንድናደርግ ትመክረናለህ አሉ። እንዴ ፈውስ እኮ እግዚአብሔር ነው የሚፈውሰው አይደለም እንዴ? በቸርነቱ የሰራቸውን ስራዎች እኛ ከእጁ ለምን እንወስዳለን አልኩኝ። ምን አለበት እቺ ሴት በዚህ እርግዝና ሁኔታ ላይ ሆና ትተንፍስብ? ምን አለ ቢጾም? ምን አለ እግዚአብሔር ወይ ፈቃድ ከሆነ ተብሎ ወይ ፊቱ እንዲፈለግ? ለምን ትሰቃያለች? እኔ ወገኖቼ እንደዚህ ያለ አይነት ወንጀል እኔ አይቼም አላውቅም ብዬ ትቻቸው ሄድኩኝ። በእርግጥ የእግዚአብሔር ተግሳጽ አድርገው ያን ወስደው መቼም የዶሮ ክርስቲያን ጋር ነው የዛሬ ቢሆን ሰደበኝ ነው የሚለው እና ያንን እንደ ተግሳጽ ወስደው እነዚህ ወገኖች ያችን እህት ቁጭ አድርገው የጸለዩ ባልና ሚስቶቹ እግዚአብሔር በሰላም የእርግዝናዋን ወራት እንደጨረሰች ነው የሰማሁት። ወገኖቼ አንዳንድ ጊዜ ሚስዩዝ እናደርጋለን። የታመሙ ሰዎች በቦክስ እንደተመቱ እንሰማለን። በቦክስ እንግዲህ ምንድን ነው እንዴ? አላል በጣም ማስተዋል አለብን። መቼም አንዳንዱ ነገር ደርሶብን ካላየነው አይገባንም ይመስለኛል። እና ለታመሙ ሰዎች መራራት አለብን። ጌታ ኢየሱስ ጥሩ ምሳሌ ያረጋዋል። ሳምራዊ ሰው ምንድነው ያረጋው? በመንገዱ ሩቅ አርገኝ ደጉ ሳምራዊ ባያውጭ ነው አይደለም ወስዶ። ይሄኮ ጌታ ተጠቀመበት መልካም ምሳሌ ነው። ገንዘብ ከፍሎ አስቀምጦ ያንኳን ከሌላው ነገር ሁሉ ሊበልጥ ይችላል። ሰዎችን በጎ በሆነ መንፈስ ትሪት ማድረግ አለብን። ይሄን በጣም ማስተዋል መጠንቀቅ አለብን። እግዚአብሔር ስም የተባረከ ይሁን። የፈውስ ጦታ አለ። እግዚአብሔር በተአምር በድንቅ ሰዎችን ይፈውሳል። ተአምርና ፈውስ ልዩነት አላቸው። የጠፋ አይን ሲበራ፣ የተወሰደ ተቆርጦ ወጣ ጉበት እንትን ኩላሊት ቢተካ ወይም አለ አይደለም የተቆረጠ ሰውነት እግር ቢቀጠል አለ አይደለም ተአምር የሚባሉ አሉ። ደንቆሮ የጠፋ ታምቡሩ ይሄ ጆሮ ተበስቷል የተባለ ፈውስ ግን ምንድን ነው? የታመመ ነገር ሪስቶር ሲያደርግ ሲታደስ። ስነ ልቡናዊ ባህሪ ሊኖረው ይችላል፣ መንፈሳዊ ባህሪ ሊኖረው ይችላል፣ አካላዊ ባህሪ ሊኖረው ይችላል። የሰማነውን እግዚአብሔር ይባርክልን። እንጸልያለን። ጌታ እግዚአብሔር እናመሰግንሃለን። እግዚአብሔር ሆይ አንተ ትፈውሰናለህ፣ እኔ ፈዋሽ ነኝ ብለሃልና አንተ ነህ የኛ ፈዋሽ። በልጆች ውስጥ እግዚአብሔር ሆይ ጸጋ ኃይልህ የመንፈስህ ቸርነት አልፎ ወደኛ ይመጣል። ተጸልዮልን ተፈውሰናል። እግዚአብሔር ሆይ አንተን አባታችንን ለምነን ስምህን ጠርተን ተፈውሰናል። ከህመማቸው ከጉስቁልናቸው የተፈወሱ ብዙ እግዚአብሔር ሆይ የስምህን ምስጋና የሚያወሩ ብዙ ሰዎች አሉ። ባህሪህ አይለወጥም። አንተ ቸርነ ደግነ እርግሩህነ እግዚአብሔር ሆይ ስራ ሁሉ እግዚአብሔር ሆይ የምህረት ነው። ስራ ሁሉ እግዚአብሔር ሆይ የገርነት ነው። እናመሰግናለን። አቤቱ እግዚአብሔር አምላክ ሆይ በተማርነው በተመካከርነው ነገር መታነጽን ስጠን፣ መገንባትን ስጠን። ክብር ለስምህ ይሁን። በኢየሱስ ክርስቶስ ስም አሜን።